ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Of increasing concern to us. So what we've done is we've called for the government to conduct a transparent investigation. There's a lot of
ለኛ ሳሳቢ ሆኖ የቀጠለ ጉዳይ ነው። እኛ ያደረግነው ምንድነው? መንግስት ግልጽ የሆነ ማጣራት እንዲያደርግ ጥሪ ነው ያቀረብነው።
በኢትዮጵያ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ናቸው። ዩናይትድ ስቴትስ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ከገለጹበት የተወሰደ ነው።
አጣሪ ቡድን ተቋቁሟል። ገለልተኛ የሆነ አካል፣ በቂ የሆነ ህገ መንግስታዊ ስልጣን ያለው አካል ነው ይህንን ጉዳይ እየተከታተለ ያለው።
አቶ መሐመድ ሰይድ የኢትዮጵያ መንግስት የኮሚኒኬሽንስ ጉዳዮች ኃላፊ ናቸው መልስ የሰጡት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
The United States continues to lead the world in humanitarian assistance, including famine prevention and relief in South Sudan, Somalia and northern Nigeria and Yemen.
ደቡብ ሱዳን፣ ሶማሊያ፣ ሰሜን ናይጄሪያ እና የመን ውስጥ ቸነፈር እንዳይፈጠር መከላከልን ጨምሮ ዩናይትድ ስቴትስ ለሰብአዊ ድጋፍ በምትሰጠው እርዳታ በዓለም መሪነቷ ትቀጥላለች።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ጠዋት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ካደረጉት ንግግር የተቀነጨበ ነው የሰማችሁት። ልዩ ዘገባ አለን።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ መስከረም 9 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ዩናይትድ ስቴትስ አስታወቀች። ቀደም ሲልም እንዳደመጣችሁት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ባወጣው መግለጫ መንግስት ማጣራት እንዲያካሄድና አጥፊዎችንም ተጠያቂ እንዲያደርግ ጠይቋል። ዘገባ ይኖረናል። በተያያዘ ዜና በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዲሬክተር ጄኔራል አቶ መሐመድ ሰይድ በኢትዮጵያ ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ በተመለከተ የመንግስታቸውን አቋም ለቪኦኤ ገልጠዋል። አቶ መሐመድ ሰይድን ያነጋገራቸው ዘጋቢያችን መለስካቸው አማሃ ነው። ወደ በኋላ የሚቀርብ ይሆናል።
የኦሮሞ ብሔረሰብ አባላት መስከረም 21 ቀን የሚውለው ዓመታዊው ባህላዊ ክብረ በዓል ኢሬቻ ቢሾፍቱ ላይ ለማክበር እየተዘጋጁ ባሉበት በአሁኑ ወቅት የኢትዮጵያ መንግስት የጸጥታ ኃይሎቹን እንዲያቅብ ሁማን ራይትስ ዋች አሳስቧል። የሰብአዊ መብት ድርጅቱ ዛሬ ማክሰኞ ፊውል ኦቨር ፋየር እሳት ላይ ነዳጅ ማርከፍከፍ በሚል ርዕስ ባወጣው ባለ 33 ገጽ ሪፖርት ባለፈው ዓመት በኢሬቻ በዓል ላይ በተቀሰቀሰው ጸረ መንግሥት ተቃውሞ የመንግሥቱ የጸጥታ አካላት ኃይል መጠቀማቸውን በሪፖርቱና በቪዲዮ ዘርዝሯል። በአምናው በዓል ላይ ሕዝቡ ከጸጥታ ኃይሎች በተተኮሰ ጥይትና አስለቃሽ ጋዝ ተደናግጦ በተሯሯጠበትና ከባሉ ስፍራ መውጫ በተዘጋበት ሁኔታ ተረጋግጠው ብዛት ያላቸው ሰዎች ምናልባትም በመቶዎች የተቆጠሩ መሞታቸውን ገልጿል። የኢትዮጵያ መንግሥት የሞቱት 55 ሰዎች ናቸው በሚለው አቋሙ ሲጸና፣ ተቃዋሚ ቡድኖች በበኩላቸው የሞቱት 700 እንደሚሆኑ ይናገራሉ። የኢትዮጵያ መንግሥት በመጪው የኢሬቻ በዓል ላይ የጸጥታ ኃይሎቹ በበለጠ ትዕግሥትና ብቃት ለማዘጋጀትና ሁከት እንዳይከሰት ለመከላከል አስቸኳይ እርምጃዎች እንዲወስድ ሁማን ራይትስ ዋች አሳስቧል። የኢትዮጵያ መንግሥት የኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ በሰብአዊ መብት ድርጅቱ ጥሪ ላይ አስተያየታቸውን እንዲሰጡን ጠይቀን በአሁኑ ሰዓት ዝግጁ እንዳልሆኑ ገልጸውልናል።
ኬንያ አዲሱን ፕሬዝዳንታዊ ምርጫ ጥቅምት 7 2010 ለማካሄድ አቅዳ የነበረ ቢሆንም ከወዲሁ በተነሱ የቴክኒክ ችግሮችና ከምርጫ ኮሚሽኑ ጋር በተያያዙ ጉዳዮች ምክንያት ለማራዘም ስለሚቻልበት ሁኔታ ንግግሮች እየተካሄዱ ናቸው። ይህ በእንዲህ እንዳለ የኬንያ ጠቅላይ ፍርድ ቤት ከገዢው ፓርቲ ደጋፊዎች አዲስ ተቃውሞ ተነስቶበታል። ጂል ክሬግ ከናይሮቢ የላከችው አጭር ዘገባ ደርሶናል፣ ሰሎሞን ክፍሌ ያቀርበዋል።
የኬንያ ፖሊሶች በዛሬው ዕለት ከሀገሪቱ ጠቅላይ ፍርድ ቤት ውጪ ተሰብስበው ሁለት ዳኞች ከፍርድ ቤቱ እንዲባረሩ ለመጠየቅ የወጡ ሰልፈኞችን ለመበተን የአስለቃሽ ጋዝ ተጠቅመዋል። ሰልፈኞቹ የሚሉት ሁለቱ ዳኞች ጠቅላይ ፍርድ ቤቱ ባለፈው ፕሬዝደንታዊ ምርጫ ያሸነፉትን የኡሁሩ ኬንያታን ውጤት ከመሰረዙ በፊት ከተቃዋሚ ፓርቲው ጠበቆች ጋር ተገናኝተው ተነጋግረዋል ነው። የጠቅላይ ፍርድ ቤቱ ዋና ዳኛ ማራጋ ለጋዜጠኞች ሲናገሩ ፍርድ ቤቱን ማስፈራራት አይቻልም ብለዋል።
The judiciary as currently constituted cannot and shall not guarantee a particular outcome to any individual.
ፍርድ ቤቱ አሁን ባለው ስልጣን መሰረት በመርጫው ታሸንፋለህ ብሎ ለየትኛውም ግለሰብ ማረጋጋጫ አይሰጥም መስጠትም አይችልም። ኬንያውያን ለፍርድ ቤቶች ንጻነትና ለህግና ፍትህ መከበር ጸንተው እንዲቆሙ ጥሪ እናስተላልፋለን። በእኛ በኩል የመጨረሻው መስዋዕትነት ለመክፈል ተዘጋጅተናል።
ዋናው ዳኛ አዲስ ፕሬዝዳንታዊ ምርጫ በ60 ቀናት ጊዜ ውስጥ እንደሚደረግ ያስተዋወቁት ባለፈው ነሐሴ መጨረሻ ላይ እንደነበር ይታወሳል። የሰጡት ምክንያትም በምርጫ ኮሚሽኑ የውጤቶቹን ሂደት በሚያሳውቅበት ወቅት የተፈጠሩ ችግሮች አሉ በሚል ነበር። ጠቅላይ ፍርድ ቤቱ በቀደመው ምርጫ በትክክል ምን እንደተፈጠረ በዝርዝር ለማሳወቅ የተሰጠው የጊዜ ገደብ የፊታችን አርብ ያበቃል። ያ ሲሆን እንግዲህ ምርጫ ኮሚሽኑ ሌላ አዲስ ምርጫ ለማካሄድ የሚቀረው ጊዜ አንድ ወር ብቻ ይሆናል ማለት ነው። የጊዜውን ማጠር በተመለከተ ሊሆን ይችላል እንግዲህ ከወዲሁ የቀጣውን ምርጫ ጊዜ ለማራዘም በሚቻልበት ሁኔታ ላይ ንግግሮች እየተካሄዱ ያሉት።
የትራምፕ አስተዳደር ለደቡብ ሱዳን ዜጎች በጊዜያዊ መልክ በዩናይትድ ስቴትስ የመቆየት ፈቃዳቸው እንዲራዘም ወስኗል። ለሱዳን ተወላጆች የሚሰጠው ፈቃድ ግን በመጪው ዓመት ያበቃል። የዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስቴር በሱዳን ያለው ሁኔታ በመጠኑ ስለተሻሻለ ለዚያች አገር ዜጎች ጊዜያዊ መጠለያ መስጠት አስፈላጊ አይደለም ሲል ትናንት አስታውቋል። የዩናይትድ ስቴትስ መንግሥት በሰላም ወደ አገራቸው ለመመለስ የማይችሉት ወይም አገራቸው ልትረዳቸው የማትችለው ዜጎች በጊዜያዊ መልክ የመኖሪያ ፈቃድ እንዲያገኙ ያደርጋል። ለሱዳናውያን የሚሰጠው መኖሪያ ፈቃድ እንደ አውሮፓ አቆጣጠር በመጪው ህዳር 2 ቀን ሊያበቃ ነበር። ይሁንና አንድ ዓመት ብቻ ተራዝሟል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። እንደ ዩናይትድ ስቴትስ ፕሬዚደንት ሀገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋግጠዋል። ፕሬዚደንት ትራምፕ ለተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኪዩባ፣ በቬኔዙዌላ ላይ የብርቱ ማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዚደንት በስማቸው ሳይሆን ሮኬትማን፣ የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። እስላማዊ መንግሥት ቡድን ሀገራችንንም መላውን ዓለም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባልም ብለዋል። የተባበሩት መንግሥታት ድርጅትን በአንዳንድ ተግባሮቹ አሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወቅሰዋል። ለመጽሔት ተጨማሪ ይዘናል።
ዶሚኒካ የተባለችው የካሪቢያን ደሴት ማሪያ የሚል ቅጽል በተሰጠው ሄሪከን ማለት ብርቱ ዝናብ የቀላቀለው ከባድ አውሎ ነፋስ ክፉኛ ተጎድታለች። በደረጃ 5 የተፈረጀው ሄሪኬን ማሪያ ወደ ቨርጂን ደሴቶችና ወደ ፖርቶሪኮ አምርቷል። እስካሁን ባለው ጊዜ በተገኘው ዜና መሰረት ሰፊ ጥፋት አድርሷል ሲሉ የዶሚኒካ ጠቅላይ ሚኒስትር ሩዝቬልት ስክሪት በፌስቡክ ገልጠዋል። እስካሁን ባለው ጊዜ በገንዘብ ሊገዛና ሊተካ የሚችለውን ነገር ሁሉ አጥተናል። ትልቁ ስጋቴ በቀጣይነት በወረደው ከባድ ዝናብ ምክንያት የመሬት መደርመስ ቢከሰት በሰው ሕይወት ላይ ሊያደርሰው የሚችለው ሞትና አደጋ ነው ሲሉ ጠቅላይ ሚኒስትሩ ስጋታቸውን ገልጠዋል። ጠቅላይ ሚኒስትር ስኬሪት አያይዘውም አሁን ትኩረታችን በፍርስራሾቹ ጉዳት የደረሰባቸውንና መውጫ ያጡትን ሰዎች መፈለግ ነው ብለዋል። ይህን ለማድረግም ዓለም አቀፍ ድጋፍ እናገኛለን የሚል ተስፋ እንዳላቸው ሳይገልጡ አላለፉም። ማንኛውም አይነት እርዳታ ቢሆን ያስፈልገናል ብለዋል።
አድማጮች፣ ለሰዓቱ ያለን ዜና በዚህ ይጠናቀቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ አሁን የዕለቱ አብይ ርዕስ
በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰባት ዩናይትድ ስቴትስ አስታወቀች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዛሬ ባወጣው መግለጫ የኢትዮጵያ መንግስት ግልጽ ማጣራት እንዲያካሄድ አጥፊዎቹንም ተጠያቂ እንዲያደርግ ጠይቃል። እስክንድር ፍሬው ነው ተከታዩን ያላከልን።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ያወጣው መግለጫ በኢትዮጵያ ሶማሌና ኦሮሚያ አዋሳኝ ወረዳዎች ያለው ግጭት እንዳሳሰበው የገለጸበት ለፌደራል መንግስቱም ጥሪ ያቀረበበት ነው። ግጭቱም ሆነ የሰዎች መፈናቀል እንዳሳሰበው ነው ኤምባሲው ያስታወቀው። በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔትም ይህንኑ አንጸባርቀዋል።
So what we've done is we've called for the government to conduct a transparent investigation. There's a lot of
ለኛ ሳሳቢ ሆኖ የቀጠለ ጉዳይ ነው። እኛ ያደረግነው ምንድነው? መንግስት ግልጽ የሆነ ማጣራት እንዲያደርግ ጥሪ ነው ያቀረብነው። ጥፋተኛው ማን ነው በሚለው ላይ በርከት ያሉ የተለያዩ ዘገባዎች አሉ። እኛ የሚመስለን በዚህ ሰዓት ውሳኔ ላይ ለመድረስ ያሉት አስተማማኝ መረጃዎች እጅግ ጥቂት ናቸው። እና መንግስት ያተኩርበታል ብለን ተስፋ የምናደርገው ለግጭቱ ሰላማዊ ልባት ማግኘትና ከዚያ ሙሉ በሙሉ ግልጽ የሆነ ምርመራ ማካሄድ አጥፊዎች በሙሉ ተጠያቂ መሆናቸውን ማረጋገጡ ላይ ነው።
ኢትዮጵያ ጠንካራ የበለጸገችና ዲሞክራሲያዊት ለመሆን ያላት ተጣፋንታ ነጻና አሳታፊ በሆነ ፖለቲካዊ ውይይት፣ በበለጠ የመንግስት ግልጽነት እንደዚሁም የዲሞክራሲና የፍትህ ተቋማትን በማጠናከር ላይ ይመሰረታል ብሏል የኤምባሲው መግለጫ። አሁን የተፈጠረው ሁኔታ በእነዚህ ዘርፎች ፈጣንና ተጨባጭ መሻሻል የማሳየቱን አስፈላጊነት እንደሚያረጋግጥ አመልክቷል። ይህ የመግለጫው ክፍል በሁለቱ ክልሎች ድንበር ከተከሰተው ግጭት ጋር እንዴት እንደሚያያዝ የጠየቋቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን መልሰዋል።
ስለ ግጭቱ አጀማመር ብዙ መረጃ ባይኖረንም ሰዎች ብሶታቸውን የሚገልጹበት ሁኔታ ማመቻቸት፣ መንግስት ለዚህ ተገቢ የሆኑ ብሶቶች ምላሽ የሚሰጥበት ስርዓት መዘርጋት ግጭትን ወይም ብጥብጥን ከመግታት አንጻር ጠቃሚ ነገር ነው። ሰዎች የሚያሳስቧቸውን ችግሮች ለመፍታት ሰላማዊ መንገዶች እንዳሏቸው ያወቁ የብጥብጥ መንገድ አያስፈልጋቸውም። እንደምታውቀው ይህ ሲነገር የቆየ ጉዳይ ነው። መንግስት በማሻሻያ እርምጃዎች ላይ እየሰራ መሆኑን ይናገራል። እኛም በድጋሚ በመግለጫችን እነዚህ የማሻሻያ እርምጃዎች በበለጠ ፍጥነት እንዲካሄዱና ተጨባጭ እርምጃ እንዲያመጡ አሳስበናል።
ዩናይትድ ስቴትስ በዚህ መግለጫ ያንጸባረቀችውን አቋም ለኢትዮጵያ ባለስልጣናት ስታሳውቅ ቆይታ እንደሆነ ቃል አቀባዩን ጠይቄያለሁ። ምላሻቸው ተከታዩ ነው።
What we're doing is we're publicly communicating our concerns and urging a specific course of action, which is to
እያደረግን ያለነው ሁኔታው እንዳሳሰበን በአደባባይ እየተናገርንና ግልጽ የሆነ እርምጃ እየጠየቅን ነው። እነዚህ ሁሉ ጣት መጠቋቋሚያ ግጭቶች ደግሞ ብዙ ናቸው። ግልጽ በሆነ ሁኔታ መመርመር እንዳለባቸውና አጥፊዎች የሚጠየቁበት ሂደት እንዲኖር ነው።
የኢትዮጵያ መንግስት ግጭቱን ለማብረድና አጥፊዎቹን ተጠያቂ ለማድረግ እየሰራ መሆኑን እየገለጸ ይገኛል። ሰሞኑን ከሁለቱ ክልሎች አገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህንኑን ያረጋገጡት በመንግስት የመገናኛ ብዙሃን የተጠቀሱት ጠቅላይ ሚኒስትሩ አካል በማጉደልና የሰው ህይወት በማጥፋት የሚጠረጠሩ ግለሰቦች በቁጥጥር ስር እንዲውሉ ማዘዋል። የሰብአዊ መብት ኮሚሽንም ግጭቱ በተከሰተባቸው አካባቢዎች የሰብአዊ መብት ጥሰትን እንደሚያጣራ ጠቅላይ ሚኒስትሩ መናገራቸው በዘገባዎቹ ተጠቅሷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በተያያዘ ዜና ቀደም ሲል በዜናውም እንደገለጥ ነው በመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያና ህዝብ ግንኙነት ዲሬክተር ጄኔራል አቶ መሐመድ ሰይድ በኢትዮጵያ ከዩናይትድ ስቴትስ ኤምባሲ የወጣውን መግለጫ በተመለከተ የመንግስትን አቋም ለቪኦኤ ገልጠዋል። መለስካቸው አመሃ ነው አቶ መሐመድ ሰይድን ያነጋገረው።
አቶ መሐመድ ሰይድ ስለ ትብብሮ ባያሌ አመሰግናለሁ። ከዩናይትድ ስቴትስ ኤምባሲ የወጣው መግለጫ በኦሮሚያና በኢትዮጵያ ሶማሌ ክልል መካከል በሚያካልለው ድንበር አካባቢዎች የተፈጠረው ግጭት በእጅጉ የሚረብሽ እንደሆነ ይገልጽና የተፈጠረው ሁኔታ ግን ዝርዝር ግልጽ አይደለም ይላል። ምን አስተያየት አለዎት?
በኢትዮጵያ ሶማሌ ክልልና በኦሮሚያ አዋሳኝ በሆኑ አካባቢዎች ላይ በባለፈው ሳምንት አካባቢ በተፈጠረው ግጭት በሰው ህይወት ላይ በሰው አካል እንዲሁም በንብረት ላይ ጉዳት መድረሱን አስመልክቶ መንግስት ተከታታይ የሆኑ መረጃዎችን ለህዝብ ሲያደርስ በሌላ በኩል ደግሞ ለተፈናቀሉ ወገኖቻችን የሚያስፈልጉ ድጋፎችን ምግብ ነክ ያልሆኑ ህክምናን ጨምሮ የተለያዩ ድጋፎች እየተከናወኑ ያለበት ሁኔታ ላይ ያለው እንዲሁም ጸጥታው አስተማማኝ እንዲሆንም የፌደራል መንግስት የጸጥታ ኃይሎች አካባቢው ላይ ሰፊ ቁጥጥር እያደረጉ ያለበት ሁኔታ ላይ ያለው የሁለቱ ክልል አስተዳደሮችም እንደዚሁ የበኩላቸውን ገንቢ የሆነ ሚና እየተጫወቱ ያለበት ሁኔታ አለ። እንዲሁም የቆሰሉ ወገኖችን ህክምና የሚያገኙበት የመሳሰሉ የተጠናከሩ ስራዎች ናቸው በመከናወን ላይ ያገኛሉ። ይህንን አስመልክቶ መንግስትም መረጃ እየሰጠ ያለበት ሁኔታ ላይ ያለው እና
ግጭቶቹ መንስኤ አካባቢ ያለ ዝርዝር ጉዳይ አለ። በምን ምክንያት ነው የተነሳው እንደዚህ ያለ ግጭት?
እንግዲህ የግጭቱ መንስኤ አጠቃላይ የደረሰው ጉዳት በግጭቱ ሂደትም ውስጥ በወንጀል የተሳተፉ አካላትንም ጭምር በቁጥጥር ስር አውሎ ለህግ የማቅረብ ተጠያቂነትን የማስፈን የህግ በላይነትን የማረጋገጥ ጉዳዮች በተከታታይ ይሰራሉ። ይህንኑ የሚያጣራ ቡድን ተቋቁሞ በተጨባጭ እንቅስቃሴ ውስጥ በጊዜ ነው በወቅቱ ነው የገባው እና በማጣራት ላይ ያለው በቅርቡ ግኝቱን ይፋ ያደርጋል የሚል እምነት አለ።
አቶ መሐመድ ከአነሱት አይቀር መንግስት ግጭቱን ግልጽ በሆነ አካሄድ እንዲያጣራና አጥፊዎችን ለህግ እንዲያቀርብ ይጠይቃል። ግጭቱ በተከሰተባቸው አካባቢዎች የሚኖሩ ህብረተሰቦችም ሰላማዊ መፍትሄ እንዲሹ መበረታታት ይኖርባቸዋል ይላል። በዚህ ረገድ መንግስት ያለው አስተያየት ምንድን ነው?
በመጀመሪያ ደረጃ የፌዴራል መንግስትም የሁለቱ ክልል የበላይ አመራሮችም ጭምር ስምምነት ላይ በደረሱበት መልኩ አንደኛ ቅድም ለመግለጽ እንደሞከርኩት አጣሪ ቡድን ተቋቁሟል። ገለልተኛ የሆነ አካል በቂ የሆነ ህገ መንግስታዊ ስልጣን ያለው አካል ነው ይህንን ጉዳይ እየተከታተለ ያለው። በዚህ በብጥብጡ በሁከቱ ውስጥ በተለያየ ደረጃ እጃቸውን ያስገቡ በአስተባባሪነት የሚሆን በተጨባጭ ወንጀል ውስጥ ገብተው የተሳተፉ አካላት አንድ በአንድ ተፈልገው ህግ ፊት እንዲቀርቡ የማድረግ ስራ የተጠያቂነት ስራ በምንም አይነት መልኩ ለድርድር የማይቀርብ መሆኑን መንግስት በግልጽ ለህዝብ አሳውቆ በቁርጠኝነት እየተንቀሳቀሰ ያለበት ሁኔታ ነው ያለው። ከዛ ባሻገር ችግሩ በዘለቄታነት እንዲፈታ ከማድረግ አኳያ የሁለቱ አጎራባች አካባቢ ያሉ ህዝቦች ከቀበሌ ድረስ በተጨባጭ በሚሳተፉበት መልኩ እንዲሁም ዘላቂ የሆነ ሰላም እንዲሰፍን ከማድረግ ጋር በተገናኘ የህዝብን የማሳተፍ በየደረጃ ህብረተሰቡን የማሳተፍ ጉዳይ በጥብቅ ተይዞ የሚሰራበት መሆኑን መንግስት የገለጠበት ሁኔታ ነው ያለው። የሁለቱ አጎራባች ክልሎች የኢትዮጵያ ሶማሌ ክልልና የኦሮሚያ ክልል ረጅም ወሰን የሚጋሩ አካባቢዎች እንደመሆናቸው መጠን ከዚህ ቀደም ህዝበ ውሳኔ በተሰጠበት አግባብ በዛው ልክ የወሰን የማካለሉም ስራ አሁን እንዲጠናቀቅ ከወሰን ጋር በተገናኘ ወደፊትም ምንም አይነት ግጭቶች እንዳይከሰቱ ለማድረግ በሚያስችል መልኩ ይህም በተጨባጭ እየተከናወነ ነው ያለው። ይህም ደግሞ በመንግስት ደረጃ ብቻ ሳይሆን እስከታች እስከ ቀበሌ ድረስ ህብረተሰቡን ባሳተፈ መልኩ ለማከናወን እየተሰራ ነው ያለው እና ህብረተሰቡን የማሳተፍ ጉዳይ በምንም አይነት መልኩ ወደ ጎን ነው አይደለም፣ ህዝቡ በንቃት በተሳተፍ ባለቤት በሆነበት መልኩ የሚፈጸም ነው የሚሆነው።
ኢትዮጵያ ጠንካራ የበለጸገችና ዴሞክራሲያዊ አገር መሆን የምትችለው ግልጽና ሁሉን ኢትዮጵያውያን አቀፍ የፖለቲካ ውይይት፣ ግልጽ የመንግስት አሰራር እንዲሁም የዴሞክራሲና የፍትህ ተቋማትን ማጠናከር ሲቻል እንደሆነ እናምናለን ይላል መግለጫው። የሰሞኑ ሁነቶች በተጠቀሱት ዘርፎች ፈጣንና ተጨባጭ ለውጥ አስፈላጊ እንደሆነ አመላካች ናቸው ይላል መግለጫው። በዚህ ላይ ያሉት አስተያየት ምንድን ነው?
የዲሞክራሲ ጉዳይ ህዝብን በቀጥታም ይሁን በተወካዮቹ አማካኝነት ተሳታፊ የማድረግ ጉዳዮች መንግስት በመርህ ደረጃ ጭምር የመቀበል ሳይሆን በተጨባጭም መሬት ላይ ተግባራዊ ያደረጋቸው መርሆቹ ናቸው። ብዝሃነትን መሰረት ያደረገ የዲሞክራሲ ስርዓት ለኢትዮጵያ የህልውና ጉዳይ ነው። ኢትዮጵያ እንደ ሀገር መቀጠል የምትችለው ዲሞክራሲያዊም ልማታዊም ሆና ድህነትን በተጨባጭ መቅረፍ ስትችል ነው የሚል ቁርጠኛ የሆነ አቋም ነው በመንግስት በኩል ያለው። በዚህ ረገድ ዲሞክራሲያችን መጠናከር አለበት የሚል እምነት አለ። የእኛ ሀገር ዲሞክራሲ ታዳጊ ዲሞክራሲ ነው። በቀጣይ መጠናከር ያለበት ዲሞክራሲ ነው፣ በግልጽ የሚታወቅ ነው። ዲሞክራሲ በየትኛውም ሀገር አንድ ጀንበር እንዳልተገነባ ሁሉ በእኛም ሀገር በአንድ ደረጃ የሚገነባ አይደለም። በዋናነት ዲሞክራሲ የአስተሳሰብ ጉዳይ ነው። ዲሞክራሲ በርካታ የሚፈልጋቸው
አቶ መሐመድ ሰይድ ስለተብብሮ በእጅጉ አመሰግናለሁ።
በመጨረሻም አድማጮች እንደ ዩናይትድ ስቴትስ ፕሬዚደንት አገራቸውን ከማንም በፊት እንደሚያስቀድሙ ሚስተር ዶናልድ ትራምፕ በድጋሚ አረጋግጠዋል። ፕሬዚደንት ትራምፕ ለተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ዛሬ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኩባ፣ በቬኔዙዌላ ላይ የበረቱ የማስጠንቀቂያ ቃላትን ሰንዝረዋል። የሰሜን ኮሪያን ፕሬዚደንት በስማቸው ሳይሆን ሮኬትማን የሮኬቱ ሰውዬ ብለው የጠሩት ትራምፕ ለሀገራቸው ደህንነት አስፈላጊ ከሆነ ሰሜን ኮሪያን ሙሉ በሙሉ ሊደመስሱ እንደሚችሉ ዝተዋል። የእስላማዊ መንግስት ቡድን ሀገራችንንም መላውን ዓለምም ለመበጣጠስ መፍቀድ ስለማንችል ልናቆመው ይገባል ብለዋል። የተባበሩት መንግስታት ድርጅትን በአንዳንድ ተግባሮቹ አሞግሰው ሙሉ አቅሙን ግን ማንቀሳቀስ አለመቻሉን በመግለጽ ወቅሰዋል። ሰሎሞን አባተ ተጨማሪ ይዟል።
የዩናይትድ ስቴትስ 45ኛ ፕሬዚደንት ዶናልድ ትራምፕ ለተባበሩት መንግስታት ድርጅት 72ኛ ጠቅላላ ጉባኤ ያደረጉትን ንግግር የጀመሩት በዚህች በትውልድ ከተማዬ የአሜሪካ ሕዝብ ተጠሪ ሆኜ ለዓለም ሕዝብ ንግግር ለማድረግ እዚህ መቆሜ ታላቅ ክብር ይሰጠኛል ሲሉ ነበር። ሚስተር ትራምፕ ለመንግስታቱ ድርጅት እንዲህ በአንድ አዳራሽ በተሰበሰቡ ከ190 በላይ የሆኑ የድርጅቱ አባል መንግስታት መሪዎች ፊት ቀርበው ንግግር ሲያደርጉ የዛሬው የመጀመሪያቸው ነው። ሀገራቸው ዩናይትድ ስቴትስ ተደራራቢ በሆኑ የውቅያኖስ ማዕበሎች እየተመታች ባለችበት ጊዜ መሆኗን ፕሬዚደንቱ በንግግራቸው መጀመሪያ አስታውሰው ከዚህ ፈተና ከምንጊዜም በጠነከረ ሁኔታ ብርቱ ሆነን እንወጣለን ብለዋል። ባለፈው ጥቅምት 29 የዩናይትድ ስቴትስ ሕዝብ ምርጫ ካካሄደ ወዲህ ሀገራቸው እጅግ አበረታች ውጤትን እያስመዘገበች መሆኗን የተናገሩት ፕሬዚደንት ትራምፕ የአክሲዮን ገበያው ታይቶ በማይታወቅ ጥንካሬ ማሻቀቡን፣ ሥራ አጥነት ባለፈው 16 ዓመታት ባልታየ ሁኔታ ዝቅተኛና አዝጋሚ መሆኑን፣ ሕግጋት ቁጥጥርና በሌሎችም ማሻሻያዎች ምክንያት ዛሬ ዩናይትድ ስቴትስ ውስጥ ለሥራ እየተሰማራና ሥራ እየያዘ ያለው ሰው ቁጥር እጅግ መብዛቱን፣ ኩባንያዎች ወደ ሀገር እየተመለሱ ሀገሪቱ ቀደም ሲል ረጅም ጊዜ አይታ በማታውቀው ሁኔታ ሥራዎችን እየፈጠሩ መሆናቸውን ጠቃቅሰዋል። አክለውም ሀገራቸው ለወታደራዊና ለመከላከያ ጉዳዮች 700 ቢሊዮን ዶላር እንደምታወጣ መገለጹን ፕሬዚደንት ትራምፕ አመልክተው ጦራቸው ከዚህ ቀደም ባልታየ ሁኔታ እጅግ ጠንካራው እንደሚሆን ተናግረዋል። አሁን ያለንበት ጊዜ እጅግ የገዘፉ ዕድሎች ያሉበት፣ በሳይንስ፣ በቴክኖሎጂ፣ በሕክምና ግዙፍና አዳዲስ ግኝቶች እየተመዘገቡ ያሉበት፣ ህመሞችና በሽታዎችን እያከሙ የቀድሞ ትውልዶች ሊፈቱ አይቻልም ብለው ያስቧቸው የነበሩ ችግሮችን እየፈቱ መሆናቸውን አመልክተዋል። ይሁን እንጂ የምናከብራቸውን እሴቶቻችንን በየዕለቱ የሚፈታተኑ አደጋዎች ካሏቸው መካከል ሽብርተኞችና ጽንፈኞች በምድሪቱ አካባቢዎች ሁሉ መጠናከራቸውና መንሰራፋታቸውን፣ የተበላሹ አገዛዞች ያሏቸው መንግስታት ሽብር ፈጣሪዎችን መደገፍ ብቻ ሳይሆን ሌሎች ሀገሮችንና የራሳቸውንም ህዝቦች እጅግ አውዳ በሆኑ የጦር መሳሪያዎች ማሸማቀቃቸውን ቀጥለዋል ብለዋል። አምባገነኖች እሴቶችን፣ ስርዓቶቻችንን፣ ግጭቶችን ለመቆጣጠር ያስቻሉና ከሁለተኛው የዓለም ጦርነት ወዲህ ዓለም ወደ ነጻነት እንዲያዘነብል ያስቻሉ ጥምረቶችን ለማጥፋትና ለማፍረስ እየጣሩ መሆናቸውን አመልክተዋል። ዓለም አቀፍ የወንጀል መረቦች አደንዛዥ እጾችና ቅመማ ቅመም የጦር መሳሪያዎችን ሰዎችን እንደሚያሸጋግሩ፣ ብዙዎችን እንደሚያፈናቅሉና ፍልሰትን እንደሚያባብሱ፣ የሀገሮችን ወሰኖች ስጋት ላይ እንደሚጥሉና ቴክኖሎጂን በመጠቀም ዜጎችን ለማመሳቀል አዳዲስ የጥቃት መስኮችን እንደሚከፍቱ ተናግረዋል። ፕሬዚደንት ትራምፕ የዓለም ብርቱ አደጋዎችና ስጋቶች ሲሉ ከጠሯቸው ሀገሮች መካከል ሰሜን ኮሪያ ቀዳሚነቱን የያዘች ሲሆን የፒዮንግያንጉን መሪ በስማቸው ሳይሆን ሮኬትማን ሲሉ ነው የጠሯቸው። የሰሜን ኮሪያው መሪ ለሀገራቸው ሕዝብ ለዓለምም ማንም ያልደቀነውን ያህል ስጋት መደቀናቸውንና በሚሊዮኖች የሚቆጠሩ ዜጎቻቸውን ማስራባቸውን፣ ቁጥራቸው የማይታወቅ ማሰቃየትና መግደላቸውን አመልክተዋል። በአገዛዙ ተገደሉ ካሏቸውና ከተቃቀሷቸው መካከል በቅርቡ ከእስራት እንደተመለሰ የሞተውን አሜሪካዊ፣ ደቡብ ኮሪያ ውስጥ በተፈጸመባቸው የጋዝ ጥቃት የተገደሉ የሰሜን ኮሪያውን ፕሬዚደንት ወንድም፣ ከጃፓን ተጠልፋ ተገድላለች ያሏትን ጃፓናዊ ወጣት ጠቃቅሰዋል። የሰሜን ኮሪያው መሪ ለዓለም ሰላም አደገኛ የሆኑ የተምዘግዛጊ ሚሳይልና የኒውክሌር መርሃ ግብሮችን እያጠናከሩ መሆናቸውን ፕሬዚደንት ትራምፕ አስታውሰው ሮኬትማን ወይም ሮኬቱ ሰውዬ ራሳቸውንም አገዛዛቸውንም ቢሆንም ራስን ወደ ማጥፋት እየገፉ ናቸው ብለዋል። ለሀገራቸው ደህንነት ሲሉም ሊወሰዱ የሚችሉት እርምጃዎች እጅግ የከፉ ሊሆኑ እንደሚችሉ አስጠንቅቀዋል። ዩናይትድ ስቴትስ እጅግ ኃያልና ታጋሽ ሀገር ነች አሉ ትራምፕ።
But if it is forced to defend itself or its allies, we will have no choice but to totally destroy North Korea.
ራሳችንንም አጋሮቻችንንም እንድንከላከል ከተገደድን ግን ሰሜን ኮሪያን ሙሉ በሙሉ ከመደምሰስ የተለየ አማራጭ አይኖረንም። ዩናይትድ ስቴትስ ዝግጁ ነች፣ ፈቃደኛ ነች፣ ትችላለችም። ይህ ግን አስፈላጊ አይሆንም የሚል ተስፋ አለኝ።
ፕሬዚደንት ትራምፕ ቀጥለውም በቅርቡ ሳዑዲ አረቢያን በጎበኙ ጊዜ ከ50 በላይ የአረብና ሙስሊም ሀገሮች መሪዎች ጋር መገናኘታቸውን አስታውሰው ያ ስብሰባቸው ክብር የሰጣቸው መሆኑን ገልጸዋል።
We agree that all responsible nations must work together to confront terrorists and the Islamic extremists.
ሽብር ፈጣሪዎችንና እነርሱንም የሚያነቃቃቸውን እስላማዊ ጽንፈኝነትን ለመጋፈጥ አብረን ለመስራት ተስማምተናል። ጽንፈኛ እስላማዊ ሽብርተኝነትን እናቆማለን፣ ምክንያቱም ሀገራችንንም መላውን ዓለምም እንዲበጣጥስ ልንፈቅድ አንችልምና።
ሚስተር ትራምፕ በመቀጠልም ከእርሳቸው የቀደሙት ፕሬዚደንት ኦባማ ከኢራን ጋር የደረሱበትን የኒውክሌር መርሃ ግብር ውል በብርቱ ወቅሰዋል። ኦባማ ከኩባ ጋር የፈጸሙትን ስምምነት ማጣጥለዋል። ቬኔዙዌላ ውስጥ እየተስተዋለ ያለውን የፖለቲካ ቀውስ ሁከትም አውግዘዋል። አፍሪካን የሚመለከተው የፕሬዚደንቱ ንግግር ከሌሎቹ የተለየ የማበረታታትና ድጋፍን የመግለጽ መንፈስ እየተስተዋለበት ነበር።
The United Nations and African Union led peacekeeping missions to have invaluable contributions in stabilizing.
የተባበሩት መንግስታት ድርጅትና የአፍሪካ ህብረት አፍሪካ ውስጥ የሚከሰቱ ግጭቶችን ለማረጋጋት እጅግ ከፍተኛ ግምት የሚሰጣቸውን ሰላም የማስከበር ተልእኮዎች መርተዋል።
The United States continues to lead the world in humanitarian assistance, including famine prevention and relief in South Sudan, Somalia and Northern Nigeria.
ደቡብ ሱዳን፣ ሶማሊያ፣ ሰሜን ናይጄሪያ እና የመን ውስጥ ቸነፈር እንዳይፈጠር መከላከልን ጨምሮ ዩናይትድ ስቴትስ ለሰብአዊ ድጋፍ በምትሰጠው እርዳታ በዓለም መሪነቷ ትቀጥላለች።
We have invested in better health and opportunity all over the world through programs like PEPFAR, which funds AIDS relief. The president's malaria and
ለኤድስ ህክምናና እንክብካቤ ድጋፍ በሚሰጠው ፔፕፋርን በመሳሰሉ መርሃ ግብሮች ለተሻለ ጤናና ለተሻሉ እድሎች ነዋይና ጊዜ አፍሰናል። የፕሬዝደንቱ ጸሮባ መርሃ ግብር ዓለም አቀፉ የጸጥታ አጀንዳ ዘመናዊ ባርነትን ለማስወገድ የሚሰራው ግሎባል ፋንድ በመላው ዓለም የሴቶችን ውሳኔ ሰጭነት ችሎታ ለማጠናከር ቁርጠኝነታችንን የምናሳይበት የሴት ሥራ ፈጣሪዎች ድጋፍ የሚጠቀሱ ናቸው።
ሚስተር ትራምፕ ወደ ዋይት ሃውስ ሲጓዙ አንስቶ ይዘውት የነበረውን አሜሪካ ትቅደም አቋማቸውን ዛሬም በድግግር አረጋግጠዋል።
As President of the United States, I will always put America first. Just like
እንደ ዩናይትድ ስቴትስ ፕሬዚደንት እኔ ሁልጊዜ አሜሪካን አስቀድማለሁ። ልክ እናንተ እንደየሀገሮቻችሁ መሪነታችሁ ሀገሮቻችሁን ሁልጊዜ እንደምታስቀድሙ ሁሉ።
ከእንግዲህ ዩናይትድ ስቴትስ ፍትሃዊነት በጎደላቸው ውሎችና አሰራሮች መጠቀሚያ የሆነች አትቀጥልም ብለዋል ፕሬዚደንቱ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት አብረን ቆያለን። አሁን በኢሜል አድራሻችን ከዚሁ ከዋሽንግተን ዲሲ አቶ ህሩይ የላኩትን አስተያየት እናቀርባለን።
ለአሜሪካ ድምፅ አማርኛው አገልግሎት ሰሞኑን በተከታታይ የምዘግቡትን የኦሮሞንና ሶማሌ ህዝብ እልቂት በሐዘንና በቁጭት በመከታተል ላይ ነን። በእኔ አስተያየት ይህ በህዝብ ላይ የተቃጣ የፖለቲካ ጥቃት እንጂ የህዝብ ለህዝብ ግጭት አይደለም። የሚመራውም በፌዴራልና በክልል በተለይም የሶማሌ ክልል ባለስልጣናት ነው። ለዚህ አስተያየት የሚከተሉትን እውነታዎች መመርመር ብቻ ይበቃል። የኦሮሞን ህዝብ እያጠቃ ያለው የመንግስት ልዩ ኃይል ነው። ይህ የመንግስት ኃይል ያለምንም ከልካይ በተከታታይ በተቀናጀ መንገድ ጥቃት ሲፈጽም ከክልልም ሆነ ከፌዴራል መንግስት ቁጥጥር ውጪ ሊሆን አይችልም። በሁለት ክልል ተነስቶ የነበረውን ህጋዊ ተቃውሞ በጭካኔ በመጨፍለቅ መቆጣጠር የቻለ የፌዴራል ሰራዊት በወሰን የግጭት ስፍራዎች የሚካሄድን አነስተኛ ግጭት መቆጣጠር ተስኖታል ቢባል ማንንም ሊያሳምን አይችልም። ስለዚህ ይህ በህዝብ ህይወትና ደም ላይ እየተሰራ ያለው ድራማ ማንንም ሊያሳምን ስለማይችል እባካችሁ እነዚህ ታጣቂ ወይም ልዩ ኃይል የምትሏቸው ገዳዮች ብትሏቸው ይሻላል እርባና ለሌለው የፖለቲካ ትርፍ ህፃናትንና አረጋውያንን ጨምሮ ንጹሃን ዜጎችን እዳር ቆሙ በሰለጠነ ሰራዊት ማስጨፍጨፍ ነገ ሊሸከሙት የማይችሉት እዳ ያመጣልና እባካችሁ ይህን ዘግናኝ ድርጊት አስቁሙ ብለዋል አቶ ህሩይ ከዋሽንግተን።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
አዲስ አበበ ነን። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን።
ድርጊቱ ከተፈጸመ ቀናት ቢያስቆጥርም አሁንም እያነጋገረ ነው። ከጉዳዩ ጋር የሚዛመዱ ሌሎች አዝማሚያዎችን ጨምሮም የዋሽንግተን ፖስት ጋዜጣን ሰሞኑን በሰፊው ለመዳሰስ የበቃ ርዕስ ነው። የንግግር ነጻነት በማንም የማይቸር በማንም የማይደፈር ሰብአዊ መብት ነው ሲሉ ይንደረደራሉ። የኢትዮጵያ መንግሥት የቴዲ አፍሮን የሙዚቃ ኮንሰርት መሰረዝ ተንተርሶ ሰሞኑን ለኢትዮጵያው ፕሬዝደንት ሙላቱ ተሾመ ግልጽ ደብዳቤ ጻፉ አንድ የካናዳ ፓርላማ አባል። ለአዲስ ዓመት መግቢያ አዲስ አበባ ሊካሄድ ታቅዶ የነበረው የድምፃዊ ቴዲ አፍሮ የሙዚቃ አልበም ምረቃ በባለሥልጣናት የመሰረዙን ዜና አስመልክቶ ደብዳቤውን የጻፉት የካናዳው ፓርላማ አባል የመንግሥቱ እርምጃ የዜጎችን መሠረታዊ የሰብአዊ መብቶች የሚጋፋ በመሆኑ መቀልበስ አለበት ብለዋል። ሀገራቸው ለኢትዮጵያ የምትሰጠውን እርዳታ በእርግጥ ለተጎጂው የሚደርስ መሆኑን ለማረጋገጥ የሚሹ መሆናቸውንም የካናዳው ምክር ቤት አባል ጨምረው ገልጠዋል። አሉላ ከበደ ነው ያነጋገራቸው።
ዓለም ለኢትዮጵያዊው የሙዚቃ ኮከብ የአድናቆት ፍቅር ቢቸረውም የገዛ አገሩ መንግሥት ግን ግድ የለውም ይላል በመግቢያው የተጠቀሰው የዋሽንግተን ፖስት ጋዜጣ ከትላንት በስቲያ እሁድ በዓለም አቀፍ አምዱ ያስነበበው ጽሑፍ ርዕስ በግርድፉ ወደ አማርኛ ሲመለስ። የቴዲ ጉዳይ የዋሽንግተን ፖስትን ብቻ ሳይሆን በአዲሱ ዓመት ዋዜማ ሰሞን ሊካሄድ ታስቦ የተሰረዘው ዝግጅቱ የሌሎችንም ቀልብ ሚስተር አሌክስ ነዳል ለፕሬዚዳንት ሙላቱ ተሾመ በጻፉት በዚህ ግልጽ ደብዳቤው ሙዚቃና ሌሎች የኪነ ጥበብ ሥራዎች የአገርን አያያዝና ሁኔታ ሁኔታቸው ይላሉ። በቅርቡም የድምፃዊ ቴዲ አፍሮ የአልበም ምረቃ የሙዚቃ ትርኢት መሰረዙ የዚህ ችግር ነጻማ ሲያስረዱ
The purpose of my letter was to raise concern with the cancellation of shows by Teddy Afro and also to raise concern with the human rights infraction.
የደብዳቤ ዋና ዓላማ የቴዲ አፍሮ የሙዚቃ ስነ ስርዓት መሰረዝና እንዲሁም ባለፉት ቅርብ ዓመታት በኢትዮጵያ የሚታየው የሰብአዊ መብት ጥሰት እንዳሳሰበን ለመግለጽ ነው።
እነኚህን መብቶችና ርዕሰ ጉዳዮች አስመልክቶ በአገራቸው ፓርላማም ሆነ በዓለም አቀፍ መገናኛ ብዙሃን በግልጽ በመናገር የሚታወቁ መሆናቸውን የተናገሩት የካናዳው ፓርላማ አባል በተለይም ደግሞ ይህን መሰል የመብት ጥሰቶች ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ በሚረዱ እንደ ኢትዮጵያ ባሉ የካናዳ ወዳጅ አገሮች ውስጥ ሲፈጸም እነኚህን ጥያቄዎች በቀጥታ ለማንሳት የሚገፋፉ መሆናቸውን አስረድተዋል።
Ethiopia received a lot of funding from the government of Canada, from the people of Canada, and we want to make sure those dollars are reaching those on the ground who are hungry.
ኢትዮጵያ በየጊዜው ከፍተኛ መጠን ያለው እርዳታ ከካናዳ መንግስትና ህዝብ ታገኛለች። በቅድሚያ ያ እርዳታ ለታሰበላቸው በረሃብ አለንጋ ለሚገረፉት ተረጂዎች መድረሱና የሰዎች መብት መጠበቁን ማረጋገጥ እንሻለን። በርግጥ የምናየው የሰብአዊ መብት ረገጣ ግን በተዘዋዋሪም ቢሆን ያን አይነት አመኔታ እንድናሳድር የሚያግዝ አይደለም። በዚህ ግልጽ ደብዳቤም እነኚህና መሰል ርዕሰ ጉዳዮች ላይ የሚያተኩሩ ሥራዎቹ የዜጎቹን ነጻነት አንድነት ተምሳሌት በሆነው ቴዲ አፍሮ እንደ አንድ ሰብአዊ ፍጡር የንግግር ነጻነት መብቱ መከበሩን ማረጋገጥ እንወዳለን። ይሁንና ያይደለም ይሆነው
ሚስተር ዳላክሎም አገርና መንግስት ለህዝቡ ለዜጎች ፍላጎት እንጂ ለመንግስቱ ፍቃድና ፍላጎት አይደለም የሚቆሙት እነኚህ መብቶች ባልተከበሩበትም ዲሞክራሲ ብሎ ነገር የለም ይላሉ።
These are items that differentiate democracy from fascism and dictatorships. They are two key elements because what they say is this: the country, the government is about the people and not about the government itself. It is the people out there that are working every day to
እነኚ ዲሞክራሲን ካምባገነነትና ከፋሽዝም የሚለዩ ቁልፍ ሴቶች ናቸው። እነኚህም የሚነግሩን አገርና መንግስት የሚቆሙለት ግብር ከፋዩ ህዝብ በተሰቡን ለማስተዳደር ደፋ ቀና ለሚለው ዜጋ እንጂ ለመንግስቱ አለያም ለሀገሪቱ መሪ የግል ፈቃድና ፍላጎት አይደለም። የህዝብን መብት ማስጠበቅ ያ ነው የመንግስት አላማ። የዜጎችን የመናገር የመጻፍ የመፍጠር ነጻነት ስትገድብ የመሰብሰብ መብት ሲነፍግ መንግስቱ ከዜጋው በላይ ባለመብት ያሻውን የማድረግ ስልጣን ያለው ነው እያልን ነው። እንደ አንድ ሰባዊ ፍጡር እንደ ግለሰብ እንደዚህ አይደለም የማምነው። ያ ሆኖ በተገኘበት በኢትዮጵያም ሆነ በአለም ዙሪያ የትም ቢሆን እነኛ መብቶች እንዲከበሩ መታገል አለብን ብያምናለሁ።
ሚስተር ነዳል ግልጽ ድብዳቤውን ከጻፉላቸው ከኢትዮጵያው ፕሬዝዳንት ሙላቱ ተሾመ ቢሮ የተሰጠ ምላሽ እስካሁን ያለመስማታቸውን ይናገራሉ። ከግብር ከፋዩ ካናዳዊ በሚሰበሰብ ገንዘብ የሚረዱ አገሮች አገሩ ካናዳ ቆማላቸዋለች ላሏቸው ሴቶች መዋላቸውን ማረጋገጫና ማስተበቂያ አንዳች በስራ ላይ የዋለ ስርዓት ወይም አሰራር ይኖራቸው ይሆን በሚለቀረበላቸው ጥያቄም ሚስተር ነዳል ሲመልሱ አገራቸው በቀጥታ ለአገሮች የምትለግሰውም ሆነ በተዘዋዋሪ በተባበሩት መንግስታትና በተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት አማካኝነት የምትሰጠው እርዳታ ለታለመበት መድረሱን ለማረጋገጥ ግን እንሻለን ነው የሚሉት።
Again, it's about the people, not about the government. And so those are things that I'll continue to hold our government to account on. If we are participating in foreign aid to any country in the world, it should not be foreign aid to
በደጋሚ መንግስም ስለ ህዝብ እንጂ ስለ መንግስት አይደለም። በየትኛውም ዓለም አቀፍ ተራድኦ ስንሳተፍ የትኛውንም ሀገር ለመርዳት በሚንቀሳቀስበት ወቅት የአምባገነኖችን እድሜ ለማራዘም ህዝባቸውን የሚያጉላሉ መንግስታት ስልጣን ላይ እንዲቆዩ ለመርዳት ምርጫዎችን እንዲያሰናክሉ ወይም ለተረጂው ህዝብ የታለመ እርዳታን ራሳቸውን ለማበልጸግ ያለመዋሉን ማረጋገጥ ግዴታችን ነው። ይሄ ሁልጊዜም መንግስታችንን ተጠያቂ ለማድረግ ልዩ ትኩረት ሰጥቼ የምሰራበት ጉዳይ ነው።
አድማጮች፣ የፕሬዝዳንት ሙላቱ ተሾመን ጽህፈት ቤት ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ቃል የተገባለትን የቴዲ አፍሮን የራሱን ድምፅ ጨምረን ሁሉንም እንዳገኘን በራዲዮ መጽሔት ይዘን እንቀርባለን።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጣዩ መደበኛ የሳምንታዊ ቅንብር ሐኪሙን ይጠይቁ።
ሐኪሙን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጮች በደረሱ ጥያቄዎች መነሻነት በህመሙ ምንነትና ሕክምና እንዲሁም ሌሎች ተያያዥ ርዕሶች ዙሪያ ትኩረት የሚያደርግ አዲስ ተከታታይ ቅንብር የመጀመሪያ ክፍል ነው ይዞ የቀረበው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በዚህ በዩናይትድ ስቴትስ በጆርጂያ ክፍለ ግዛት አትላንታ ከተማ በሚገኘው የፒድሞንት ሆስፒታል የኩላሊት ልዩ ሕክምና ባለሙያውን ዶክተር ተዋበ ግርማን አነጋግሯል። ወደ ዝግጅቱ።
ዶክተር ተዋበ ግርማ፣ በቅድሚያ ለጊዜው አመሰግናለሁ።
አመሰግናለሁ አሉላ።
በልማድ የኩላሊት ጠጠር በመባል በሚታወቀው የህመም አይነት ዙሪያ ከአድማጮቻችን የደረሱን ጥያቄዎች መነሻነት የቀረበ ፕሮግራም ነው። ከመሰረታዊ ጥያቄ እንነሳ። የኩላሊት ጠጠር ሲባል ምን ማለት ነው? በምንስ ይፈጠራል?
የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎችና ንጥረ ነገሮች ወይም ሚነራልስ መከማቸት ምክንያት ነው። ከ80% በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦክሳሌት ተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው። ሌሎችም አይነት የኩላሊት ጠጠሮች አሉ። ዩሪክ አሲድ የሚባል ንጥረ ነገር ሲበዛ የሚፈጠር፣ ሲስተን የሚባል ንጥረ ነገር ሲበዛ የሚፈጠር ወዘተ። እነዚህ አይነት ጠጠሮች ሊፈጠሩ ይችላሉ።
ዶክተር ተዋበ የኩላሊት ጠጠር ሲነሳ በተለይ አንደኛው አድማጫችን እንዳነሱት ፈጥኖ በአእምሮ የሚከሰተው ከፍተኛ የስቃይ ስሜት የሚፈጥር ህመም ነው። የኩላሊት ጠጠር በምን ምልክቶቹ ይታወቃል? ይሄ ህመምስ እንዴት ነው የሚፈጠረው?
በአብዛኛው የኩላሊት ጠጠሮች ምንም ምልክት ላይኖራቸው ይችላል። አንዳንዴ እንደዚሁ ኤክስሬይ ስናነሳ ለሌሎች ነገሮች ነው የምናገኛቸው። ነገር ግን እንደዚህ አይነቱ አሁን ቅድም ዲስክራይብ ያደረጋል ቅድም የገለጽከው አይነት ህመም የሚፈጠረው ሬናል ኮሊክ ይባላል። ይሄ የሽንት ቧንቧ ስፓዝም ሲፈጥር ወይም ሲኮማተር ወይም ደግሞ ጠጠሩ የሽንትን መውጫ ሲዘጋ የሚፈጠር አይነት ህመም ነው። ከምጥ ህመም አንድ ሴት ልጅ ስትወልድ ካለው አይነት ህመም ጋር ይመሳሰላል። በጣም ኃይለኛ የሆነ ህመም ነው የሚፈጠረው።
የስቃይ ስሜት ስለሚከሰት
የስቃይ ስሜት ስለሚከሰት ግን ሌሎችም ምልክቶች አሉት። አንዳንዴ ደም ሽንት ውስጥ ሲታይ ኩላሊት ጠጠር ሊሆን ይችላል። የጎን እና የጀርባ ህመም ሲኖር እንደሱ የኩላሊት ጠጠር ሊሆን ይችላል። አንዳንዴ ህመሙ ደግሞ ወደ እግርም እንደዚህ ሆኖ ሊወርድ ይችላል።
ምንም ምልክት ከሌለው የተለያዩ ምልክቶችን እስከሚያሳየው ድረስ ዘርዝረውልናል። የኩላሊት ጠጠሩ የቱ ጋ ነው እንዲገኝ የሚጠበቀው? ከኩላሊት ጋር የተያያዙ የሰውነት አካላትንም ሊመለከት ይችላል። የቱ ጋ ሲኖር ምን አይነት ምልክቶችስ ይታያሉ? አንጻሩ የሚታዩት ምልክቶችም የሚለዋወጡ ከሆነ
የኩላሊት ጠጠር ስንል በኩላሊት በኩል በሽንት ቧንቧ ከኩላሊት ወደ ሽንት ፊኛ በሚወስደው ቧንቧ እንዲሁም ደግሞ በሽንት ፊኛ እና ከዛም ሰውነት ወደ ውጪ በሚያወጣው ቧንቧ ላይ ጠጠር ሲፈጠር ነው የኩላሊቱ ጠጠር ልንለው የምንችለው። ሌሎች የአካል ክፍል ውስጥ የሚፈጠሩ ጠጠሮች ለምሳሌ በሐሞት ፊኛ ውስጥ የሚፈጠሩ ጠጠሮች የተለዩ ጠጠሮች ናቸው። ከኩላሊት ጠጠሮች ጋር አይመሳሰሉ።
እነኚህ በሽንት ቧንቧና በኩላሊት ከሰውነት ፈሳሽን የማጣራት ስራ ጋር በተያያዘ የሚመጡት ናቸው ተለይተው በዚህ የሚካተቱት።
ልክ ነው።
ዶክተር ተዋበ አንድ ሰው ምንም ምልክት ሳይታይ ለሌላ ምርመራ ሄዶ የኩላሊት ጠጠር እንዳለው ሊያውቅ ይችላል? ምልክቶችም ይዞ ወደ ሕክምና ተቋም ሊመጣ ይችላል? አንድ ሰው የኩላሊት ጠጠር ሊሆን ይችላል ሐኪም ማየት አለብኝ ብሎ ማሰብ ያለበት መቼ ነው?
ሐኪም ማየት የሚገባው ምልክት ሲፈጠር ነው። ደም ሽንት ውስጥ ካየ፣ ህመም፣ የጎን ህመም፣ የጀርባ ህመም ካለ፣ አንዳንዴ ደግሞ ትኩሳት፣ የሽንት ሲወጣ ማቃጠል የመሳሰሉት ምልክቶች ሲኖሩ ሐኪሞችን ማየት ይመረጣል። አንዳንድ ሰዎች ደግሞ እንደዚሁ በቤተሰብ ውስጥም ሄሬዲተሪ ወይም በዘር የሚወረስ አይነት የጠጠር አይነቶች አሉ። እንደዚህ አይነትም ታሪክ ያላቸው ሰዎች በተለይ እንደዚህ አይነት ምልክቶችን ሲያዩ ሐኪምን ማማከር ይገባል።
ይሄ የኩላሊት ጠጠር በኩላሊት ተጣርቶ የሚወጡ ቀደም ብሎ የገለጹልን ንጥረ ነገሮች መጠራቀምን የሚመለከት እንደመሆኑ አንዳንዶች ፈሳሽ አብዝቶ መጠጣት ከእንደዛ አይነት ችግር ሊያድን ይችላል፣ ይረዳል የሚል አስተያየት ሲሰጡ ይሰማል። በእርግጥ ተጨባጭነት ያለ ነው?
ይሄ በጣም ትክክል ነው። በቂ ፈሳሽን መውሰድ በጣም አስፈላጊ ነው ኩላሊት የማጣራት ስራውን እንዲያደርግ። እነኚህም የሚፈጠሩ ጠጠሮች የሽንት ቧንቧዎች ጋር ተጣብቀው እንዳያድጉ ይሄ ፈሳሽ ያጥባቸዋል። ይህንን ስንል ዋናው ዓላማ የሽንትን መጠን በቀን ከ2.5 ሊትር ማድረስ ነው። የአንድ ሰው የውሃ ፈሳሽ መጠን መውሰድ ያለበት በቀን የተለያየ ሊሆን ይችላል። አንዳንድ ሰዎች እንቅስቃሴ የሚያደርጉ ሰዎች እና ፓይለቶች ወይም አውሮፕላን የሚሰሩ ሰዎች ፈሳሻቸው የመቀነስ ነገር ስለሚኖር አብዝተው ፈሳሽ መውሰድ ሊኖርባቸው ይችላል። በረሃ ውስጥ የሚኖሩ ሰዎችም እንደዛው አብዝተው ፈሳሽ ሊወስዱ ይገባቸዋል። ቀዝቃዛ ቦታ ያሉ ሰዎች በጣም ብዙ ፈሳሽ መውሰድ ላይችሉ ይችላል። ግን አትሊስት ሽንታቸውን ከ2 እስከ 2.5 ሊትር ለማድረስ
24 ሰዓት ከሰውነታቸው የሚወጣ የሽንት መጠን ያን ያህል መጠን እንዲኖረው የሚጣራው ነገር አብሮ እንዲወጣ።
ልክ ነው። ብዙ ውሃ ስንጠጣ ሽንት ውስጥ ያሉ ንጥረ ነገሮች ኮንሰንትሬሽናቸው እንዲቀንስ ያደርጋል። በሽንት ውስጥ ያለው የካልሲየም መጠን ወይንም የኦክሳሌት መጠን ቅድም እንዳልነው የሚያጋልጡት ነገሮች እንዲቀንሱ ያደርጋል። አንዱ እሱም ነው ጥቅሙ ፈሳሽን አብዝቶ መጠጣት። ፈሳሽ ስንል ደግሞ በአብዛኛው ውሃ መሆን ይገባዋል። ሶዳ መጠጦች ወይም ሶፍት ድሪንክስ የምንላቸው በአብዛኛው እነሱን
የሚመረጡ አይደሉም
ምክንያቱ ፎስፎሪክ አሲድ የተባለ ነገር ወይም ፎስፌት የተባለ ነገር አላቸው። ይሄ በሽንት ውስጥ ያለን ሲትሬት የተባለን ጠጠር እንዳይፈጠር የሚከላከልን ቅመም እንዲቀንስ ያደርጋልና ውሃን ነው ሰዎች እንዲጠጡ እናበረታታለን።
በደንብ ፈሳሽ መጠጣት እንደ ጠቀሜታ ከመነሳቱ አንፃር አንዳንዴም ይሄ የኩላሊት ጠጠር ብዙ ሳይከማች በራሱ የሚወጣል የሚለው እሳቤ ከግምት ገብቶ መቼ ነው አሳሳቢ የሚሆነው? የጠጠሩ መጠን ኩላሊት ውስጥ ይሁን የሽንት ቧንቧ ውስጥ ይሁን የትኛው የሰውነት ክፍል ውስጥ መሆኑ ተለይቶ ይሄኛው የበለጠ ያሳስባል የሚባል ነገር አለው? መቼ ነው አሳሳቢ የሚሆነው?
የዚህን ሁለተኛ ክፍል በሚቀጥለው ሳምንት ጠብቁ። ዝግጅታችን እስከ 4 ሰዓት ይቀጥላል። ንግድና ማህበረሰብ ቀጣውና የመጨረሻው ሳምንታዊ ቅንብር ነው።
ከሰዎች ጋር የሚናበቡ የቴክኖሎጂ ፈጠራዎች በቤት ውስጥ መገልገያ ቁሳቁሶችም እየተካተቱ ነው። በዚህ ሳምንት በበርሊን በመካሄድ ላይ ያለው የኤሌክትሮኒክስ መገልገያ ቁሳቁሶች ትርኢት የጎደለውን አስቤዛ አሟሉ እያለ የሚናገር ማቀዝቀዣን ጨምሮ የትላልቅ ሕንፃዎችን መስኮቶች የሚያጸዱ ሮቦቶችም ለእይታ ቀርበዋል። የቪኦኤው ግሬግ ፑቲክ ያጠናቀረውን ሄኖክ ሰማግዜል ያቀርበዋል።
አስቤዛ አለቀ ብለው ከሰው ጋር የሚነታረኩ ሰዎችን አሁን ከማቀዝቀዣው ጋር ማገናኘት ብቻ ነው። አስቡት በአማርኛ።
እባክዎን እርሶ ሰውዬ አይነዝንዙኝ፣ ወተቱ አልቋል። የበቀደም ለታው ታናሽ ስጋም ሲገቡ ሲወጡ ሲጎምዱለት ሲያሻምዱት ይኸው የቀረው አኞ ስጋ ብቻ ነው
ሲል አስቡት። እንግዲህ በሌላው ዓለም ግን ሰዎች አስቤዛቸውን ገበያ ወይም ሱቅ ገብተው መግዛት አይጠበቅባቸውም። ማቀዝቀዣው በራሱ ከቤቱ ባለቤቶች የድረገጽ ሱቅ ቅርጫት ጋር የተያዘ ስለሆነ ወተቱን በቅርጫቱ ውስጥ ያስቀምጠዋል። ባለቤቶቹ ከሥራ ወደ ቤት ሲመለሱ ታዲያ በቅርጫቱ ያለውን ተመልክተው ያዙታል፣ ይገዙታል፣ ቤታቸው ድረስ ከተፍ ይላል ማለት ነው። ይሄ ብቻ አይደለም፣ ቤት ውስጥ ስማቸውን አንጠራም ባለቤቶች ብለን የሚያንኮራፉ ሰዎች ካሉ መረበሻ አያስፈልግም። ከፍና ዝቅ እንዲል የተሰራው ትራስ ኩርፊያ ሲሰማ አስተካክሎ በመኝታ ቤቱ ሰላም ያሰፍናል። ውበታችሁ ለሚያሳስባችሁ ደግሞ እንደ እኔ በመልካችሁ ተስፋ ያልቆረጣችሁን ማለቴ ነው፣ በስልክ ላይ የሚጫን የመስታወት አፕ አለ። መታዘቢያው አፕ ታዲያ ከፊቶት ላይ የቆዳ መሰንጠቅ ወይም ውርጭ መሰል ነገር ደግሞ የዕድሜ ጠቋሚ የቆዳ መሸብሸብ ካስተዋለ ወዲያውኑ የሚቀባ ከፋርማሲ ያዛል። ይህን ቴክኖሎጂ ነው ታዲያ የቁሶች ድረገጽ በአጭሩ አይኦቲ የሚሉት። ኒኮል ስካት ሞባይል ጊግስ ከሚባል ድርጅት ነው የመጣችው።
አዲሱ የቁስ ቴክኖሎጂ አይኦቲ ገና በሁለት እግሩ ለመቆም እየተውተረተረ የሚገኝ ዘርፍ ነው። ወደፊት መራመድ ሲጀምር ግን ነገሮችን ሁሉ ዛሬ ከምናውቃቸው የመቀየር አቅም አለው። ማቀዝቀዣዎችን፣ የጥርስ ብሩሾችን የመሳሰሉትን ሁሉ አገልግሎታቸውን ይቀይራል። ስለዚህ ቴክኖሎጂው ለሚመስጣቸውም ሆነ ስንፍና ላለባቸው ሰዎች ሁሉን ነገር ቀለል ያደርግላቸዋል።
የመረጃ ቴክኖሎጂው ምርምር ተቋም ጋርትነር እንደሚለው ከሆነ ከድረ ገጽ ጋር የተገናኙ የቤት ውስጥና የግለሰብ መገልገያ ቁሳቁሶች ቁጥር 8.4 ቢሊየን ደርሷል። አንድሩ ሆይል ከሲኔት ቴክኖሎጂ ድረ ገጽ የመጣ ነው።
People are trying to connect everything they can. Sometimes just so they can
ሰዎች ሁሉን ነገር ከድረገጽ ጋር ለማገናኘት እየጣሩ ነው። አንዳንዶች ይጠቅመናል በሚል ሌሎች ደግሞ በቃ ከዓለም ጋር መገናኘት ደስ ስለሚላቸው እናም ያደርጉታል።
አላዲን ፊልምን ካያችሁ ከኩራዟ የሚወጣው ጂኒ አላዲንን እንዳገለገለው የግለሰብ ፍላጎቶችን የሚያገለግሉ ባለሟሎች አጋዥ ረዳቶችንም ቴክኖሎጂ እየፈጠረ ነው። ልክ እንደ አማዞኑ አሌክሳ አሌክሳ ተብላ ስትታዘዝ ሙዚቃ ከማጫወት አንስቶ መብራት ማጥፋት፣ ዕቃ መግዛት፣ ሁሉን የሚሰሩ ቴክኖሎጂዎች ተስፋፍተዋል። አሌክሳ ሩቅ አይደለችም፣ በእኔም ቤት ትገኛለች። የስንፍና ይሁን ቴክኖሎጂ መውደድ በእኔና በእናንተ መሀል ይቅር። ሻራ ቲፕኪን ከሲኔት ቴክኖሎጂ ድረገጽ ናት።
ሸማቹ ይህን አገልግሎት እፈልጋለሁ ብሎ ሳይጠይቅ ምን ሊፈልግ ይችላል ብሎ ማሰብና ከዚያ ቴክኖሎጂውን መፍጠርና ከዕለት ተዕለት መገልገያ ቁሳቁሶች ጋር ማዋደድን ይጠይቃል ስራው።
ጥቂት ነብይነት፣ ጥቂት እድል፣ በሰፊው ግን አርቆ ማሰብና መትጋትን ይጠይቃል ስራው። ችግሩ ግን አስቀድሜ የነገርኳችሁ የአማዞን ኩባንያዋ አሌክሳ የጉግል ተቀናቃኝ አላት። ኦኬ ጉግል ይባላል። ሸማቾችና የገበያ ጥናት ባለሙያዎችን ያሳሰበ የሚገኘው ይላል የሲኔት ቴክኖሎጂ ድረገጹ አንድሩ ሆይል።
It is a slow burner, but largely because there are so many different devices.
የተለያዩ ኩባንያዎች የተለያዩ ቁሳቁሶችን ገበያ ላይ ሲያውሉ ለምሳሌ የአማዞን ቃ ከጉግል ጋር እንዴት አብሮ ይሰራል የሚለውን እየጠየቁ ነው።
ሌላኛው አሳሳቢ ጉዳይ ደግሞ ገንዘባችንንና ሚስጥራዊ መረጃዎቻችንን በድረገጽ ማስቀመጥ ምን ያህል አስተማማኝ ነው የሚለው ነው። የአንድሮይድ ቴክኖሎጂ ባለሙያው ኒራፍ ጎንዳይ
At the moment is it all secure? Who knows because we've not seen
ሁሉ መረጃ ባስተማማኝ መልኩ ተቀምጧል ማን ያውቃል እስካሁን በሰፊው ጥቅም ላይ ውሎ እነኚህ ምሳሌዎች አሉ ብሎ ለመናገር ግን አይቻለም።
ባለሙያዎቹ እንደሚመክሩት እነዚህን አዳዲስ ቴክኖሎጂ እንደዚሁም ቁሶችን መጠቀምና በአገልግሎቱ መደሰት መርካት እንዳለ ሆኖ የግለሰብ ሚስጥርና ገንዘባችሁን ግን ልክ እንደ ኪስ ቦርሳችሁ ጠብቁ ይላሉ።
አድማጮች ዝግጅቶቻችንን አጠናቀን ከመሰነባበታችን በፊት በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበላችሁ አስተያየቶቻችሁ ደግሞ ለሰዓቱ ጥቂቱን እናሰማለን።
ሰላም እንደምን አላችሁ? እንኳን ለ2010 አደረሳችሁ። አዲሱ ያዘጋጀውን እሰጥ አገባ ስለ ቅማንት ህዝብ ውሳኔ የተደረገው እሰጥ አገባ አዳምጫለሁ። ስለ ህዝብ ውሳኔው የምለው የለኝም ምክንያቱም በትክክል ታሪኩን ስለማላውቅ። ነገር አንድ ነገር ማለት ፈልጋለሁ። ወያኔ ነው እንዲህ ያደረገው ይላል እንዴ? የጎንደሬ ህዝብ ቅማንቱም ሁሉም እኮ ራሳቸውን መምራት ማሰብ ማስተዳደር የሚችሉ ሰዎች ናቸው። በአንድ ቡድን የሚመሩ አይደሉም። ስለዚህ አንድ ነገር በተፈጠረ ቁጥር ወያኔ ነው፣ ህወሓት ነው፣ ትግሬ ነው እየተባለ የሚነገረው ልክ አይደለም ብላችሁ እኮ የወያኔን አባላት ሰማይ እየወሰዳችሁ የህዝቡን አስተሳሰብ አመለካከት ዝቅ እያደረጋችሁ ነው ያላችሁት። እና እባካችሁን ህዝቡ ራሱን ይመራል፣ ራሱን ያስተዳድራል፣ የሚያዋጣውና የማያዋጣውን ያውቃል። እግዚአብሔር ይስጥልኝ።
ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ በቅዳሜ ዕለት ጋዜጠኛ አዲሱ አበበ ኢንተርቪው ያደረጋቸው ሰዎች ስሰማ በጣም ደስ ያለኝ። ለምን የውሸት ፕሮግራም ይዞ ቅማንትን እያለ የሚከራከረው ግለሰብ ዋናው መነሻው የአገው ዲሞክራሲ ከሚለው ግሩፕ የመጣ ግለሰብ ነው። ይሄውም ማለት ምን ማለት ነው? በ2012 የተቋቋመ የአገው ዲሞክራሲ የሚባል ድርጅት አለ። በአገው ምድርና በፈረስ ቤት በጎጃም ሲኖር የነበረ አገውኛ በደንብ የሚናገር እሱ ነው የአገውን ዲሞክራሲ ብሎ የመሰረተ እና ይህንንም እስከዛሬ ከአመት በፊት እንደዚህ በአውስትራሊያ ርገጣለ ቃለ ምልልስ ሲያደርግ ነበረ። የአገው ዲሞክራሲ አገው ራሱን የቻለ ክልል እንዲኖረው የቅማንት አገው፣ የወይቶ አገው፣ የሰቆጣ አገው እያለ ነው ሲተነትነ ነበር። ይሄ ከህወሓት ወይም ከአንድ ግዛት የተመሰረተው ጽሕፈት ቤት አባል መሆኑ ነው እንጂ ቅማንት ማለት አንዳችም ልዩነት የሌላቸው ከአማራው በሰሜን ጎንደር የሚኖር ሁሉም ተጋብቶ ተዋልዶ የኖረ ሰው ህዝብ እንጂ ይህ ግለሰብ እንደሚናገር ሳይሆን ቅማንት ማለት ጎንደር ነው፣ ጎንደር ማለት ቅማንት ነው። አመሰግናለሁ። ከፊኒክስ አሪዞና ደህና ሁኑ። ደስታ ነኝ።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሶማሊያ ተዋሳኝ የሆኑ የምስራቅ ኢትዮጵያ ቆላማ አካባቢዎች በከባድ ድርቅ ተመትተዋል። የዝናቡ ወቅት አንድም ዘግይቶ በመምጣቱ መጥቶም በቂ ዝናብ ባለመጣሉ በክልሉ የቀንድ ከብቶችና ሌሎችም እንስሳት ላይ ከባድ ጉዳት ማስከተሉን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ባለፉት ሁለት የድርቅ ዓመታት ላይ ሶስተኛ ሲደገም ታዲያ ቀደም ብሎም ከብዶ የነበረውን ሰብአዊ ሁኔታ ይበልጡን አክፍቶታል ካለ በኋላ ርዕሰ አንቀጹ በዚህም የተነሳ በኢትዮጵያ ሶማሌ ክልል ብዛት ያላቸው አባወራዎች የጸና የምግብ ዋስትና ችግር ላይ ወድቀዋል ብለዋል። የተመጣጠነ ምግብ ጉዳቱም አሳሳቢ ደረጃ ላይ እንዳለ አስረድቷል። ለኢትዮጵያ ከማናቸውም ከፍተኛ የሆነውን አጣዳፊ እርዳታና የልማት እገዛ የምትለግሰው ዩናይትድ ስቴትስ አሁንም ብዛት ያለው ሰብአዊ እርዳታ ማቅረቧን ቀጥላለች። አሁን ከብዶ ያለውን ሰብአዊ ሁኔታ ለማቅለል እንዲረዳም ተጨማሪ 91 ሚሊዮን ዶላር ሰብአዊ እርዳታ እንደምትለግስ የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን በቅርቡ ይፋ አድርገዋል። እርዳታው አሁንም በከባድ የምግብ ዋስትና እጥረትና በተመጣጠነ ምግብ ጉዳት ላይ ላሉ ኢትዮጵያውያን መርጃ የሚውል ነው። ኢትዮጵያ ፊድ ዘ ፊውቸር በተባለው ረሃብና ድህነትን ከዓለም ለማስወገድ የተወጠነ መርሃ ግብር ሁለተኛ ዙር እንድትሳተፍ መመረጧንም የዩኤስኤአይዲ አስተዳዳሪ ግሪን ቀደም ብለው ይፋ ማድረጋቸውን እርስ አንቀጹ አክሎ ገልጿል። ከሰባት ዓመታት በፊት የተዘረጋው ይህ መርሃ ግብር ዓላማው የአነስተኛ እርሻ ገበሬዎችን መደገፍና የግብርና ዘርፍ መዋዕለ ንዋይን በማሳደግ ላይ አትኩሮ ሀገሮች ራሳቸው ያሏቸውን የምግብ ዋስትናና የተመጣጠነ ምግብ ማሻሻያ መርሃ ግብሮች ማገዝ መሆኑን አውስቷል። የምጣኔ ሀብትና ንግድ እድሎችን በመፍጠርም በዓለም አቀፍ ደረጃ ረሃብንና ድህነትን መቀነስ መሆኑን ርዕሰ አንቀጹ አስረድቷል። በዚህም መንገድ አማካይነት ኢትዮጵያ በየጊዜው የሚከሰቱ የአየር ንብረት እክሎችን ለመቋቋም ያላት አቅም እንዲጎለብት ለመርዳት ዩናይትድ ስቴትስ ተስፋ ታደርጋለች ሲል ርዕሰ አንቀጹ አክሎ አስገንዝቧል። ለልማት የሚሰጥን ሰብአዊ ድጋፍ እንደ አቅም ማጠናከሪያ እንጂ እንደ ችሮታ ወይም እንደ እርዳታ አላየውም ሲሉ የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን ተናግረዋል። የእያንዳንዱ ሰብአዊ ፍጡር ሕይወት ክቡር መሆኑን ከልብ ያምናለሁ። ሁሉም ሰው ለራሱ ወይም ለራሷና ለቤተሰቡ ወይም ለቤተሰቧ የተሻለ የወደፊት እድል መገንባት እንደሚፈልግ፣ እያንዳንዱ ሀገር ራሱን ወደ ተሻለ ብሩህ የወደፊት እጣ ለመምራት እንደሚሻም አምናለሁ ካሉ በኋላ የእኛም ፍላጎት ሕዝቦች በሁለት እግሮቻቸው ቆመው የራሳቸውን የወደፊት እጣ እንዲገነቡ ማገዝ በመሆኑ ድጋፋችን በዚህ ረገድ ጠቃሚ ሚና ይጫወታል ብለን ተስፋ እናደርጋለን ብለዋል። በማስከተልም ኢትዮጵያ የራሷን ሰብአዊና ምጣኔ ሀብታዊ ካፒታል ጥቅም ላይ እንድታውል የአርሶ አደሮቿንና የስራ ፈጣሪዎቿን አቅምም ስራ ላይ አውላ ይበልጡን የበለጸገችና የጠነከረች የምግብ ዋስትናም ያላት እንድትሆን ዩኤስኤአይዲ በቁርጠኝነት ይረዳል ሲሉ ማርክ ግሪን የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ከምሽቱ ዜና የቀሩንን ባጫጭሩ ላሰማችሁ። በሂዝቦላህ ቡድን የሚበር አንድ ኢራን ሰር ሰው አልባ አውሮፕላን ወደ ጎላን ተራራ እንደተጠጋ በእስራኤል ጦር መመታቱን ወታደራዊ ምንጮች አስታውቀዋል። በቀድሞዋ በርማ ምንያመር ውስጥ በሚገኙ ሙስሊም የሮሃንግያ ነዋሪዎች መካከል ለአንድ ሳምንት የተካሄደውን ቀውስ አስመልክተው አውንግ ሳን ሱቺ ያሰሙት ንግግር በብሔራዊ ቴሌቪዥን ተላልፎ ብዙዎች ተስፋ ሰጪ መሆኑን፣ ከንግግራቸው ኃይለኛነት የተነሳም ቀውሱን ለአንዴና ለመጨረሻ ጊዜ ይገታል የሚል እምነት ማሳደሩ ተገልጧል። ዩናይትድ ስቴትስ 3,000 ወታደሮች ወደ አፍጋኒስታን እየላከች መሆኗን የውጭ ጉዳይ ሚኒስቴር መስሪያ ቤት አስታወቀ። ሚኒስትሩ ጂም ማቲስ የአሜሪካ ኃይሎች ብዛት ከ25 ከመቶ ጨምሯል ብለዋል። የኦሮሞ ብሔረሰብ አባላት መስከረም 21 ቀን የሚውለው ዓመታዊ ባህላዊ ክብረ በዓል እረቻ ቢሾፍቱ ላይ ለማክበር እየተዘጋጁ ባለበት በአሁኑ ወቅት የኢትዮጵያ መንግሥት የጸጥታ ኃይሎችን እንዲያቅብ ሂውማን ራይትስ ዎች አሳስቧል።
የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ከሌሎች ባልደረቦቻችን ጋር በመሆን በዚሁ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና እደሩ።